Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ መስከረም 2 2013 ዓመተ ምህረት ዝግጅታችን ጀመረ።
ፋስ ኮሮና ዘገባ ምን አይነት ተነቃቂ ቢደረግ ምን አይነት ጣናዎች ቢሰጡ ወይስ ምንም ነገር ቢደረግ በዚህ ሰዓት ላይ እንደዚህ ጋዘሪንጎችን ባንፈቅድ ጥሩ ነበር ይምላል። ሲቀጥል ደግሞ ፕሮቴስቲንግ ከሆነ ከፌደራል መንግስቱ ጋር እሺ በህዝቡ ላይ ባረጉት ይምላል።
ምናልባት ብቻቸው ማድረጋቸው ሌሎቹ አለማድረጋቸው ከኢትዮጵያ የተለዩ የተገነጠሉ አስመስሎ ሊያሳይ ይችላል እንጂ ኢትዮጵያንም ጎዳ ነገር አይደለም። ሌሎቹም ቢያደርጉ ጥሩ ነው ብዬ ነው ማስበው።
እንግዲህ የተሰጠው መብት ራስን በራስ ማስተዳደር አይደለም። ይሄንን መብት ለማስፈጸም ግን የምትሄድበት ሂደት መኖር አለበት። ህጋዊ እውቅና ያለው ሂደት ማለት ያ ሂደት ደግሞ በምርጫ ቦርድ እጅ ነው ያለው።
ባለፈው ሳምንት የተካሄደው የትግራይ ክልል ምርጫን በተመለከተ በተለያዩ ከተሞች የሚገኙ ነዋሪዎች ከሰጡት አስተያየት የተቀነጨበ ነው የሰማችሁት። የዛሬ ዘገባችን በዚህ ዙሪያ ያተኮረ ይሆናል። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤናስልኛ አድማጮች እንደምን አምሽታችኋል? ዜናዎቹን የማሰማችሁ ቆንጂ ታዬ ነኝ። ማምሻውን ከጤና ሚኒስቴር ካገኘነው የኮቪድ-19 ዕለታዊ መረጃ ይሆናል የምንጀምረው። ባለፉት 24 ሰዓታት ውስጥ ለ8191 ሰዎች የኮሮና ቫይረስ ምርመራ ተካሂዷል። ከዚያ ውስጥ ቫይረሱ 521 ሰዎች ላይ መገኘቱ ተረጋግጧል። ከዚያ ሀዝ ውስጥ ከፍተኛው የቫይረሱ ተጋላጮች ቁጥር 205ቱ የተመዘገበው አዲስ አበባ ውስጥ መሆኑን ነው ዝርዝር መረጃው የሚያሳየው። በዚሁ የ24 ሰዓት ጊዜ ውስጥ በኮቪድ-19 ሳቢያ የ10 ሰዎች ህይወት ማለፉንም የጤና ሚኒስቴር ዕለታዊ መረጃው አመልክቷል። የደቡብ ሱዳን ብሔራዊ ባንክ የሀገሪቱ ገንዘብ ፓውንድ የዩናይትድ ስቴትስ ዶላር ምንዛሬ ዋጋ መውደቁን እንዳይቀጥል ለመከላከል በመላ ሀገሪቱ በውጭ ገንዘብ መጠቀም ሊያግድ ማቀዱን አስታወቀ። ይህን ያቀደው በቅርብ ሳምንታትና ወራት የምግብና የሌላ መሰረታዊ አቅርቦት ዋጋ በከፍተኛ ደረጃ ማሻቀቡን ተከትሎ እንደሆነ ተነግሯል። የደቡብ ሱዳን ብሔራዊ ሸንጎ የንግድ ዘርፍ ኮሚቴ የማዕከላዊ ባንኩን ገዢና የገንዘብ ሚኒስትሩን እንዲሁም ሌሎች ባለስልጣናትን ጠርቶ አነጋግሯል። የዋጋ ግሽበቱ ምክንያት የዓለም የነዳጅ ዋጋ በ62% ማሽቆልቆሉና በአንዳንድ የሀገሪቱ አካባቢዎች ያለው ግጭት መሆኑን የብሔራዊ ባንኩ ገዢ አስታውቀዋል። በኮቪድ-19 ዜና ህይወት ከዓለም አቀፉ ወረርሽኝ በፊት ወደ ነበረው የሚመለሰው ፈጠነ ቢባል በመጪው የአውሮፓ 2021 ዓመተ ምህረት አጋማሽ ወይም ወደ መጨረሻው ላይ ነው እንጂ ከዚያ በፊት የሚሆን አይመስልም ሲሉ ዶክተር አንቶኒ ፋውቺ አስገነዘቡ። ያም የሚመረኮዘው አሉ በዚሁ ዓመት ውስጥ ክትባቱ ከተገኘ ነው። የዩናይትድ ስቴትስ ዋናው የተላላፊ በሽታዎች ጉዳይ ኤክስፐርት ዶክተር ፋውቺ ለኤምኤስኤንቢሲ ቴሌቪዥን በሰጡት ቃለ መጠይቅ ክትባቶቹን አጓጉዞ አከፋፍሎ የሚበዛውን ህዝብ ከትቦ ቫይረሱን እንዲከላከል የማስቻሉ ስራ ከመጪው የአውሮፓ 2021 አጋማሽ ወይም መጨረሻ በፊት የሚጠናቀቅ አይመስልም ነው ያሉት። ይህ በዚህ እንዳለ ካናዳ ካለፈው መጋቢት ወር አጋማሽ ወዲህ ለመጀመሪያ ጊዜ ትናንትና በኮቪድ-19 ሳቢያ የሞተ አንድም ሰው ሳይመዘገብ መዋሉን አስታወቀች። ካናዳ እስካሁን በበሽታው ሳቢያ 9214 ሰዎች ሞተውባታል። እስከ ትናንት ድረስ በቫይረሱ የተያዙት 137676 ሰዎች መሆናቸውን የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ይጠቁማል። አብዛኞቹ የካናዳ ክፍለ ሀገሮች በወረርሽኙ ምክንያት የተወሰዱ የእንቅስቃሴ ገደቦችን እያነሱ ትምህርት ቤቶችም እየተከፈቱ ናቸው። ከዚህም ተያይዞ የቫይረሱ ስርጭት ባለፉት ጥቂት ቀናት በመጠኑ ከፍ እንዳለ ተስተውሏል። የሀገሪቱ የጤና ባለስልጣናት ሳርስ በሚባለው ወረርሽኝ ወቅት የነበራቸው ተመክሮ ለዚህ ወረርሽኝ በተሻለ እንዲዘጋጁ እረድቷል ብለዋል። በህንድ ደግሞ ከትናንት በስቲያ ሐሙስ ብቻ ወደ 100,000 የሚጠጉ አዲስ የኮሮና ቫይረስ ተጠቂዎች መገኘታቸውና አጠቃላይው ቁጥር 4.5 ሚሊዮን መድረሱ ተሰምቷል። በቫይረሱ ተጋላጮች ቁጥር ከህንድ የምትበልጠው ዩናይትድ ስቴትስ ብቻ ስትሆን የቫይረሱ ተያዦች ቁጥር ከ6.4 ሚሊዮን አልፏል። ዩናይትድ ስቴትስ ውስጥ ኮሮና ቫይረስ በወጣቶች ላይ በፍጥነት እየተዛመተ መሆኑን ሃርቫርድ ዩኒቨርሲቲ ያካሄደው ጥናት ተጠቁሟል። ከ18 እስከ 34 ዓመት የሆኑ ወጣቶችን ያሳተፈ ጥናት ማድረጉን ነው ጃማ የተባለው የድረገጽ የህክምና መጽሔት ላይ የወጣው ጥናት ያመለከተው። በሌላ ዜና በዩናይትድ ስቴትስ ባለፈው ነሐሴ ወር ውስጥ አሻቅቦ የነበረው በኮቪድ-19 ምክንያት በየቀኑ የሚሞቱ ሰዎች ቁጥር እንደገና እየቀነሰ ነው ተብሏል። ይሁን እንጂ ሳይንቲስቶች በዚህ በመጪው የበልጉ ወይም ፎል ወቅት በበሽታው ብዙ ሰው ሊሞት እንደሚችል ከወዲሁ እያስጠነቀቁ ናቸው። አየሩ እየቀዘቀዘ ሰው ቤት ውስጥ ሰብሰብ ማለቱ ስለሚጠበቅ ጭንብል መጠቀም፣ እጆችን መታጠብና ከቤት ውጪ አለመዘዋወር የመሰሉት የጥንቃቄ እርምጃዎች በየቀኑ መተግበር እንዳለባቸው ይበልጡን የሚያሳስብ መሆኑን አስመረውበታል። ክትባቱ ውስጥ ከሚገኝ አኗኗራችንን መለወጥ የግድ ነው ብለዋል በሲያትል በዋሽንግተን ዩኒቨርሲቲ የጤና ሳይንስ መረጃዎች ፕሮፌሰሩ አሊ ሞክዳድ። በመጨረሻም የአፍጋኒስታን ተፋላሚ ወገኖች ለመጀመሪያ ጊዜ ለድርድር ተቀመጡ። ታሊባንና የአፍጋኒስታን መንግስት የመረጣቸው መልእክተኞች ለአመታት የዘለቀውን ጦርነት ለማክተም ዛሬ ታሪካዊ ስብሰባ እንደከፈቱ ነው የተነገረው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ንግግሩ በተጀመረበትና ካታር ላይ በተካሄደው መክፈቻ ስነ ስርዓት ንግግር አድርገዋል። ታሊባን በዚያ የፖለቲካ ቢሮ አለው። የፕሬዝደንት ዶናልድ ትራምፕ አስተዳደር በዚህ በህዳሩ ፕሬዝደንታዊ ምርጫ ዋዜማ በተከታታይ ዲፕሎማሲያዊ እንቅስቃሴዎችን ሲያደርግ እንደቆየ ታውቋል። ውጭ ጉዳይ ሚኒስትር ፓምፔዮ ሁላችሁም ትልቅ ኃላፊነት ተሸክማችኋል፣ አሁን ልዩነታችሁን ለማሸነፍ እድል መጥቶላችኋል ሲሉ ተደራዳሪዎቹን አሳስበዋል። አድማጮች ለሰዓት ያለን ዜና በዚህ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ1240 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ መስከረም 2013 ዓመተ ምህረት ፕሮግራም ነው። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመክታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር እናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ ጠይቃለን። አሁን ለዛሬ ወደ ያዝነው የቀደመ ዘገባ እናልፋለን። ባለፈው ሳምንት ረቡዕ ጳጉሜ 4/2012 ዓመተ ምህረት የፌደራል መንግስቱ ያልተቀበለው የትግራይ ክልል ምርጫ ተካሂዷል። ይህ ምርጫ በተካሄደ ዕለት የተለያዩ ሰዎችን አስተያየት ጠይቀን በሰዓት ጥበት ምክንያት ሳይተላለፍ ቆይቷል። ለዛሬ ሁሉንም እናስደምጣችኋለን። በቅድሚያ ኤደን ገረመው ካሰባሰበቻቸው አስተያየቶች እንጀምራለን።
ባላለው የአዲስ አበባ ነዋሪ ነው። ስለ ትግራይ ምርጫ ያለኝ አስተያየት እንደዚህ ሰዓት ባይደረግ ጥሩ ነበረ ብያምናለው። ያው ከሀገር አቀፋዊ ምርጫው ጋር ይሁን አይሁን የሚለው እሱ ሌላ ጥያቄ ሆኖ ሳለ፣ ግን በዚህ ሰዓት ኮሮና በበዛበት ሰዓት ምን ያህል ጥንቃቄ ቢደረግ፣ ምን ያህል ስልጠናዎች ቢሰጡ፣ ወይ ምንም ነገር ቢደረግ በዚህ ሰዓት ላይ እንደዚህ ጋዘሪንጎችን ባንፈቅድ ጥሩ ነበረ ይምላል። ሲቀጥል ደግሞ ፕሮቴስቱም ከሆነ ከፌደራል መንግስቱ ጋር እሺ በህዝቡ ላይ ባረጉት ይምላል። ምክንያቱም ህዝቡ እየተጎዳ ነው፣ እየተቸገረ ነው፣ ንጹህ ያጣ ነው። ያ አሁን ደግሞ ይሄ ነገር ያባባሱት ነው እንጂ የለዩት አይደለም። እንደውም ፌስቡክ ላይ እንደምናየው ደግሞ የትግራይ ወጣቶች ፖስት ያደረጉት ያሉት ነገር ትግራይ ኮንግረስ የሚለው እሱም አዋጭ አይመስለኝም። ምክንያቱም የህዝባቸውን ችግር የሚያውቁት እነሱ ወጣቶቹ ናቸው። የተማርነን ብለን ደግሞ ስናስብ አንዳችን ትክክል ነው ስህተት ነው የሚለውን ነገር ማየት እንችላለን። እኔ አሁን ዋናውን መንግስት የደገፍኩ ወይ ምናምን ሳይሆን በዚህ ሰዓት በኮሮና ሰዓት የፖለቲካ ጥቅሙ ለማግኘት ብሎት ቤነፍ የሚያደርገውን ነገር በህይወታችን ላይ ባንቀለብበት እያ እናለን።
አይማቢ ብራይን ካረና ምርጫ ማድረጉ ትክክል ነው። የአንድ ሀገር ምርጫ እንትን ከሌለ መንግስት የለም ማለት ነው። እነሱም በህገ መንግስቱ ተሞክዘን ነው ምርጫ የምናደርገው ነው የሚሉት። ይህ እና በጣም ከባድ ነው። አንድ ሀገር ህገ መንግስቱ እስከ ተመራ ድረስ አንድ ክልል እንዲህ ተገንጥላ ምርጫ አደርጋለሁ ስትል በጣም ከባድ ነገር ነው። ይህን የኢትዮጵያ መንግስት በፈለገውም መንገድ ዲፕሎማሲን ፈጥሮ እነዚህ ሰዎች ወይ አሳምኖ አንድ ላይ መሄድ መቻል ነበረባቸው። ግን አሁን አንድ ክልል ተገንጥላ ለራሷ ምርጫ የምታደርግ ከሆነ በኢትዮጵያ መንግስት ደግሞ አልቀበለውም ብላ ነው የምታደርገው። ይህ ቀጣይ አካሄዷ ትግራይን ወዴት ይወስዳታል ነው ባጭሩ። ሌላ ነገር ሊፈጠርም ይችላል። አሁን 9 ክልሎች ላለማድረግ ተስማምተዋል። አንድ ክልል ብቻ ከመሀል ስታፈነግጥ ከ8ቱ ጋር መሄድ አልቻለም ማለት ነው። በፌዴራል የበላይነቱንም አልተቀበለም ማለት ነው። መንግስቱ ጋር መናበብ ነበረበት። የፌዴራል መንግስትም ሌላውን ክልል እንዳሳመነ ሁሉ ትግራይንም አሳምኖ አቅጣጫ ማስያዝ ነበረበት።
ስሜ አረደም ሀይለ ሚካኤል ይባላለሁኝ። በትግራይ ክልል እንትጮ በሚባል ከተማ ነዋሪ ነኝ። እንግዲህ ስለ ምርጫው በጣም ደስተኛ ነኝ፣ በመካሄዱ በጣም ደስተኛ ነኝ። ምክንያቱም ምርጫው ተካሄደ ማለት እኛ የትግራይ ህዝቦች እንደ ትግራይ ማለት ነው፣ እንደ አንድ የትግራይ ልጅ ተወላጅ የነገ ዕጣ ፈንታችን የምንወስንበት ቀን ስለሆነ እንግዲህ በጣም ደስተኛ ነኝ ማለት ነው። ምናልባት የፖለቲካ ጉዳይ ሊሆን ይችላል። ፒኤልኤፍና በብልጽግና ምናልባት የተፈጠረ ልዩነት በፒኤልኤፎች ወይም በህወሀት የራሱ የሆነ እኔ ነኝ ትክክለኛ አካሄዴ የኔ ነው ትክክል፣ ብልጽግና ደግሞ የኔ ነው ትክክል ይሉ ይከራከራል። እና እንደ ፒኤልኤፍ ግን እኛ የያዝነው ስልጣን ለ5 ዓመት ብቻ ስለሆነ የተሰጠን እድል ለ5 ዓመት ብቻ ስለሆነ እንግዲህ ምርጫ ማካሄዳችን እውነታችን ነው ሲሉ እንግዲህ እኛም ተቀብለነዋል።
የሮም ከተማ ከናዝሬት ምርጫን በምንመለከትበት ጊዜ እንግዲህ ፌዴሬሽን ምክር ቤትን በአዲስ ያወጣው መግለጫ አለ እና የፌዴራል መንግስት ነው ራሱ የፌዴራል ክልል መካከልም ደግሞ አለመግባባቶች አሉ። ስለዚህ ግን ህዝቡ መርጦ የፌዴራል ህዝብ ይበጀኛል፣ ይሄ ምርጫ መካሄድ አለበት እና በያም ተመቶ የምንወጫ ማድረግ አለብን ብሎ ህዝቡም ያምንበትና የወስንበት ከሆነ ምርጫ መካሄዱ ችግር የለም። ግን የፖለቲካ ፍላጎት ወይም የፖለቲካ መልቲ በሆነው ሊካሄድ ከሆነ ግን ትክክለኛና አዋጭ ባልሆንበት መንገድ ያለው ምርጫ መሆን ያለበት እንግዲህ ህዝቦች የአስተዳደራቸውና ወክለኛል ብሎ የሚያምንበትን ሰው ለመምረጥ ነው። እንግዲህ ህዝቡም ያምንበት ከሆነ ትክክል ነው፣ ግን ለፖለቲካ አላማ መዋል የለበትም የሚለው ነው። እንግዲህ የሀገርን ህልና እና ከሌሎች ክልሎች አንጻር የሚለውን በምነበ ጊዜ እንግዲህ አሁንም ፈታኝ ጊዜ ገን ያለነው ኮሮና ቫይረስ አሁንም አለ እና የወጡትን ፎቶዎችን በምናይበት ጊዜ ያው መጠቃቀፎች ና ያሉበት ፎቶዎች ራሷቸው ነበር እና ትክክለኛ ፎቶች አሁንም ቢሆን ትክክል አይደለም ብዬ ነው ማምነው። ሀገራዊ ምርጫ መጠበቅ እንችል ነበረ። ሌላው ደግሞ ምርጫ ቦርድ ነው እንግዲህ ምርጫን ኢትዮጵያ ውስጥ ማስፈጸም ስልጣን ያለው። ስለዚህ የምርጫ ቦርድንም ውሳኔ ተገፍቶ ነው እንግዲህ አዲስ ይበጀናል ብሎ ቀጥሎታል። ግን ከኔ አመለካከት አንጻር በማይበት ጊዜ ትክክል አይደለም ነው ምለው።
ይታየው መኮንን እባላለሁ ከሞጣ።
ያው ከሁሉም አፈንግጠው እየተንቀሳቀሱ ያሉ ናቸው እና እኔም እንደ አብዛኛው ሰው የእነሱን ሀሳብ አልደግፍም። እንደኛ ህገ መንግስትን አላከበሩም። ያው እነሱ ያወጡ ህገ መንግስት ነው፣ ይህን ህገ መንግስት ጥሰዋል። ሁለተኛ ያው በሀገር አንድነት ላይ እንግዲህ አብዛኛው የትግራይ ህዝብና ህወሓትን አሁን እኔ በግል አስተያየት እነሱ የማየት ችግር አለ። ያው ህዋት ይህንን ስራ ሰራ ማለት ህዝቡ ሰራ ማለት አይደለም። እና ያው በሀገር አንድነት ላይ ብዙ ሸረሽር ነገር አለው እያስባለሁ። እዚህ ራያ ወልቃይት የሚባሉ ደግሞ ምርጫው እንደማይቀበሉ እየሰማሁ ነው። ይህም ተጽዕኖ እንዳለው ነው እየሰማኝ። የፌዴራል መንግስቱ እንደኔ አመለካከት ወደ ጦርነት ህዋት የለበትም ባይ፣ በበጀት ሊሆን ይችላል፣ የተለያዩ የሚደጎሙ ነገሮች አሉ ህብረተሰቡን በማይነካ መልኩ ማለት ነው። የማይመለከቱ ነው አንዳንድ ይሄ የልዩ ኃይል የሚደገፍም ካለ በተለያየ ነገር በበጀት እንትን ማለት ይቻላል። እነሱ እንትን ለማለት ግን ከዚያ ውጭ ወደ ጦርነት አለመግባቱ እንደ ጥሩ ጎን ነው ብዬ ነው የምወስደው።
ገላይ ሳሜ ይባላል። አሁን ከደቡብ ወደ ጨንቻ አካባቢ ነው ያለው እና ህገ መንግስታዊ ያልሆነ ነገር ነው እና በበኩል ያው ስና የለውም ነው የምለው።
መሀመድ ዩኑስ ይባላለሁ። የምኖረው አዲስ አበባ ከተማ ነው። ህጉ ምንድን ምል ባላችም እኔ አግባብ ነው ብዬ አልገምትም። ምክንያቱም ፌደራል መንግስት ሴንትራል መንግስት ባለበት ሀገር የክልል ኢንዲፔንደንስ ሆኖ እንደዚህ ምርጫ ገብኩ ማካሄድ ተገቢ አይመስለኝም። ነገር ግን ኮንዲሽኑ አንዳንድ ሰዎች ምሉት አለ ይችላሉ በሚል እንድምታም የምናገሩ አለ እና እዛ ላይ መናገር መቻል ነበረባቸው። መጀመሪያ የሴንትራል ገቨርንመንት ይህን ያህል ክፍተት ተፈጥሮ እንደ ሁለት ሀገር የሚሆንበት ህግ መጣፍ ብቻ ሳይሆን የሴንትራል ገቨርንመንትን ድክመት የሚያሳይ ነው።
ቀጥሎ ደግሞ የአዳማው ዘጋቢያችን ሙክታር ጀማል ምርጫውን በተመለከተ የአዳማ ከተማ ነዋሪዎችን አነጋግሮ ተከታዩን ዘገባ አሰናድቷል።
ሻሚል ባላለሁ የአዳማ ከተማ ነዋሪ ነኝ። የትግራይ ምርጫ ብዙም ለውጥ የሚያመጣ ነገር አላየሁም። መንግስት የፌዴሬሽን ምክር ቤት ህጋዊ አይደለም እስካለ ድረስ በአገር ደረጃ የሚያመጣው ለውጥ አለ ብዬ አላምንም። ክልል ብቻውን ማድረጉ ትርጉሙ አይገባኝም። የህዝብ ተወካዮች ምክር ቤት አባላት በዚህ ምርጫ ነው የሚመረጡት። ይህን ደግሞ የሚያደራጀው የምርጫ ቦርድ እስከሆነ ድረስ ተወካዮቹ እውቅና ከሌላቸው በኢትዮጵያ ውስጥ ለውጥ የሚያመጣ አይነት ምርጫ አድርጌ አላየው። ችግር ሊሆን ይችላል። ጥሩነቱ ምንም የሚታየኝ ነገር የለውም። ለጊዜው ዋጋ የሚያስከፍል ነገር ሊሆን ይችላል። ምንም ምሳሌ የሚሆን ነገር አይደለም። ህጋዊ እስካልሆነ ድረስ መንግስት ከተወሰነ ጊዜ በኋላ እርምጃ መውሰዱ አይቀርም። ህጋዊ አይደለም ተብሎ እስከተፈረጀ ድረስ ማለት ነው። መንግስት እስካለ ካልሆነ ደግሞ ያው ሌላ መልክ መያዙ ስለማይቀር ዋጋ የሚከፈለው ያው ህዝቡ ላይ ተጽዕኖ መምጣቱ አይቀርም። የትግራይ ህዝብ ላይ ተጽዕኖ መምጣቱ አይቀርም። መንግስትም ላይ ተጽዕኖ መምጣቱ ማይቀር ጉዳይ ነው የሚሆነው። መፍትሄው መነጋገር ቢሆን ጥሩ ነው። በዚህ ከቀጠለ ግን ከተወሰነ ጊዜ በኋላ የህወሓት ፓርቲና የፌዴራሉ መንግስት ጦርነት ውስጥ ሊገቡ ይችላሉ ብዬ ነው ገምተው።
ዶክተር መገርሳ እባላለሁ። ምኖረው አዳማ። የህዝብ የበላይነት እንዳለ ነው የተሰማኝ። ለምን በራሳቸው ፈቅደው ለመምረጥ እዛ ላይ ደግሞ የራሳቸውን እጣ በራሳቸው የመወሰን ነው። ያው ህዝቡ መራዘም የለበትም ምርጫ ብሎ ካሰበ ምርጫውን ማድረግ ይችላል ማለት ነው። ይሄንን የተረዳሁት እንደ ጥሩ እጣ ፈንታ ነው። የህግን የበላይነትን ያሳዩ። ይሄ ማለት ምንድነው? ህገ መንግስቱ ላይ ምርጫው መራዘም ያለበት በተገቢ ሁኔታ እንደሆነ ነው የምጠቅሰው። እዛ ላይ ከፌደራል መንግስት ጋር አልተግባቡም። ምርጫ መደረግ አለበት አሉ። እዚህ ደግሞ ምርጫ መደረግ የለበትም ነው የተባለው ከፌደራል። ከዛ ምርጫውን አደረጉት። ቆንጆ ነው ብዬ ነው የማስበው። ኢትዮጵያን እንደምጎዳም አይሰማኝም። ምናልባት ብቻቸው ማድረጋቸው ሌሎቹ አለማድረጋቸው ከኢትዮጵያ የተለዩ የተገነጠሉ አስመስሎ ሊያሳይ ይችላል እንጂ ኢትዮጵያን የምጎዳ ነገር አይደለም። ሌሎቹም ቢያደርጉ ጥሩ ነው ብዬ ነው የማስበው። ውጥረቶቹን መፍታት አለባቸው። እንደዚህ የሚሆን ነገር ያለ አይመስለኝም። ግማሹን ተላይተን በግማሹ ደግሞ መሄድ ስለማንችል ተነጋግሮበት ግፈቱ ነው የሚሻለው። ከዛ በተረፈ ምርጫው ላይ ምንም ተቃውሞ የለኝም። ለምን እኛም ብንመርጥ ጥሩ ነው። ይሄንን መምረጥ አለብን ያንን መምረጥ የለብንም አይደለም እያልኩ ያለሁት። መምረጥ ያለብንን መምረጥ አለብን። ይሄንን ስልጣን የያዘውን የሽግግር መንግስቱንም ቢሆን ሌላውንም ቢሆን የምመቸንን እኔን ይወክለኛል ያልኩትን ብመርጥ ነው የምመቸኝ። አሁን ብዙ ቦታ ኦሮሚያ ክልል ውስጥ በተለይ አሁን ብዙ ክራይሲስ ነው ያለው። ብዙ መጋጨት አለ። በሴኩሪቲ ፎርሶች እየሞቱ ያሉ ሰዎች አሉ። እየተዘጉ ያሉ መንገዶች አሉ። እሱን ስታይ ምርጫው ተደርጎ ህዝቡ ቢያርፍ የራሴን ምርጫ አለው ብለው ፍትሃዊ የሆነ ምርጫ ተደርጎ ከዛ በኋላ ህዝቡ ረፍቱን አግኝቶ በሰላም ሰው ስራውን ብሰራበት ነው የሚሻለው ብዬ አስባለሁ።
ሰፊ ለጊዜ የቀረው ችግር የለውም። ግን የትግራይ ምርጫ በእርግጥ መንግስት ባወጣው የቀን ገደብ ትግራዮች የሆነ ፓርት እውነት የሚመስል ነገር አለ። ግን ለትግራይ ህዝብ ደግሞ ይሄ ይጠቅማል ብዬ አላስብም። ምክንያቱም በአንድ ሀገር ላይ ሁለት መንግስት ሊኖር ስለማይችል ማለት ነው። በሰለጠነው ዓለም ላይ
እኛ ሁሉ መሳለቻችን የሚነሳው ከሰለጠነው ዓለም አይደል? ከሰለጠነው ዓለም ደግሞ የምንወስዳቸው ነገሮች እዚህ ጋር ተግባራዊ ማድረግ አለብን። ገብቷል? ለኛ ሀገር ማውሳት ጦርነት ሳይሆን የሚጠቅመን በፖለቲካ ዙሪያ እንደበፊቱ በወንበር ዙሪያ ያቺ የሚከራከሯት ነገር ህዝቡን አትራክት አድርጋ በቃ ሚዲያውን እንድትከታተለ የሚያደርግ ነገር ነበር። ያን ወቅት የሚተላለፈው የፖለቲካ እንትን ማለት ነው። ከጀርባ የሚሰሩ ነገሮች ሊኖሩ ይችላሉ። ያ ለፖለቲከኞች ነው። ምክንያቱም መንግስት መታገስ ካለበት ድረስ ይታገሳል። ከዛ በኋላ ግን ወደ ራሱ አማራጭና ወደ ራሱ ለምጃ ነው የሚገባው። ምክንያቱም ለምንድን ነው አንድ ሀገር ሁለት መንግስት ሊመራ አይችልም? ምክንያቱም መንግስት እችን ምርጫ ያዘለለበት የራሱ ምክንያት ይኖራል። ምክንያቱን እስካሳወቀ ድረስ የክልል መንግስቶች ደግሞ ይሄን ምክንያት ሊቀበሉ ግድ ይላቸዋል። ችግር እንኳን ቢኖር በጠረጴዛ ዙሪያ እንጂ በሰራዊት በመናምን ዲፌንስ በማድረግ ብዙ አያስኬድም ብዬ ነው የማስበው። ምክንያቱም የሰው ደም ማፍሰስ ምንም የሚጠቅም ለማናችንም የሚጠቅም ነገር የለም። መንግስት በጊዜው በተፈጠረበት አንዳንድ ሁኔታዎች በምናየው በኮሮና የሚሆን ከዛም በፊት በነበሩ የሀገር ላይ የተነሱ ዥንብሮች በአንዳንድ ነገሮች ምክንያት አዘልሎታል። ያዘለለበት ትክክለኛ የፖለቲካ ሰዎች ምርጫውን እያካሄዱ ስላልሆነ ምክንያቱም አገር እየታመሰ ነው። ሁለተኛ ኮሮና ገብቷል። በዚህ ምክንያት እንትን ብሏል። አራት ወርም አለፈ፣ አምስት ወርም ስድስት ወርም ለሀገራችን ጥሩ መሪ ብለንም አስበን ይመረጣል ካልን መጠበቅ ነው። ምን ችግር አለው? ምክንያቱም ያለው ሁኔታ ይሄንን ነገር ሊያስመርጥ ስለማይችል ማለት ነው። ቢመረጥ እንኳን በምን አይነት ሁኔታ ነው የመንግስት ሽግግር የሚደረገው? በዚህ ሁኔታ ማለት ነው። ምክንያቱም ይበጃል የምትለው ሰው እኮ አስበ ህዝቡም ተረጋግቶ ሀገራችን ሰላም ሆነ ምርጫው ሲካሄድ ውጤት ያለው ነገር ማምጣት እንችላለን። ግን በዚህ ሁኔታ የሰው ህይወት እያለፈ ብዙ ነገር እየተፈጠረ ባለበት ሁኔታ ምርጫ ቢካሄድ ዞሮ ዞሮ ተጎጂዎቹ እኛው ህብረተሰቦቹ ነን። ግጭት እኮ ሲፈጠር ያው የሰው ህይወት ያልፋል። ምክንያቱም አንተ አንድ ክልል ከፌደራል መንግስቱ ውጭ ወታደሩን የሚያሰለጥን ከሆነ ዋቴቨር ገብቷል፣ የጦር ኃይሉን የሚያስተማራና በራሱ ትእዛዝ የሚያደርግ ከሆነ የሚፈልገው የሆነ ፊድባክ አለ ማለት ነው። መፍትሄው መጀመሪያ መነጋገር ያለበት ፌደራል መንግስቱ ነው። ምክንያቱም የተለያዩ ሰዎች እኛም በሚዲያ እንደምንከታተለው እያመለከቱ ነው፣ እንደዚህ ያለ ነገር እየተፈጠረ ነው፣ በግድ ምረጡ እየተባለ ነው። ስለዚህ አገሪቷን እየመራ ያለው የፌደራል መንግስቱ ነው። የፌደራል መንግስቱ የራሱን ነገር መውሰድ አለበት ብዬ አስባለሁ።
ኢብራሂም ሳሊ ይባላል። እዚሁ አዳማ ነው የምኖረው። የትግራይ ምርጫን እኔ በጣም ደስ ብለው ነው ያየሁት። ሁሉም ህዝብ፣ የሌላ ክልልም ህዝብ እንደዚህ የራሱን እጣ ፈንታ እንዲህ ቢወስን በጣም ደስ የሚል ነው ብዬ ነው የማስበው። እኔ ለምንድን ነው ሀገርን ዲክቴት የሚያደርገው ሴንትራል ገቨርንመንት መሆን የለበትም። እኔ እንደማምነው እኔ ፖለቲከኛ አይደለሁም፣ ግን ማምነው እንደዛ ነው። ለዚህ ለፌደራል መንግስቱ መብት የሰጠው ተስማምቶ ክልሎቹ ናቸው የፌዴራል መንግስትን የመሰረቱ። ስለዚህ ፌዴራል መንግስቱን ዲክቴት ማድረግ ያለባቸው ስቴቶቹ ይመስለኛል ነው። ስለዚህ ስቴቱ ዛሬ ከፌዴራል መንግስቱ አፈንግጦ ወጥቶ ምርጫ ማድረጉ እኔ ጀግና ናቸው፣ ይቀጥሉበት ነው የምለው። ለሴንትራል ገቨርንመንት አደጋ ሊሆን ይችላል፣ ለኢትዮጵያ ይሆናል ብዬ አላስብም። ለትግራይ ሜቢ ከኢትዮጵያ ህዝብ ተለይቶ ብቻቸውን ስላደረጉ አደጋ ሊያመጣባቸው ይችላል፣ ግን ምንም የኢትዮጵያን እንትን የሚጎዳ ነገር ይኖረዋል ብዬ አላስብም። ግን ሌላ ክልልም የእነሱን ኤግዛምፕል አይቶ ቢቀጥል ነው ደስ የሚለኝ። ውጥረቱ ሴንትራል ገቨርንመንቱ ፌዴራል ገቨርንመንቱ ለዚህ እጅ መስጠት አለበት። ሪኮግናይዝ ማድረግ አለበት። ተቀምጦ ከነሱ ጋር ማውራት አለበት። ማሳመን መቻል አለ። በፉከራና ዝም ብሎ በዛቻ የሚሆን ነገር የለም። ይሄ ነው የሚሰማኝ።
የትግራይ ዴሞክራሲያዊ ፓርቲ በበኩሉ ህዝብ ተገዶ የወጣበት ምርጫ ነው ብለዋል። የትግራይ ክልል የኮሙኒኬሽን ኃላፊ ወይዘሮ ሊያ ካሳ በጉዳዩ ላይ ጠይቀናቸው ይህ የትግራይን ህዝብ ካለማወቅና ከመናቅ የተነገረ የሐሰት መረጃ ነው ብለዋል። ሙልጌታ ጽባህ ነው ዘገባውን ያደረሰን።
በትግራይ ክልል የተካሄደው ምርጫ ህገ መንግስት የሚጥስ ነው በማለት በምርጫው ያልተሳተፈ የትግራይ ዴሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሃም ምርጫው የትግራይ ክልል እየመራ ያለው ህወሓት ራሱ ያወጣው ህገ መንግስት የሚጥስ ነው በማለት ከሰዋል። በዚህ ሂደት የትግራይ ህዝብ ተገዶ እየተሳተፈ ነው በማለትም ተናግረዋል።
ህገ መንግስቱን ጥሶ የምርጫ ቦርድ ደንቦችን አላከብርም ብሎ በራሱ ተነሳሽነት ብቻ ከስርዓቱ አፈንግጦ ይዞ የሚያካሄደው ያለ ምርጫ ነው። ስለዚህ እኛ ድርጅት በኩል ተቀባይነት የለውም። ይህ ምርጫ ሊባል አይችልም። በፈለገው መለኪያ ምርጫ ሊባል አይችልም። ለእግር ምርጫም አይበቃም። በሴክሲ ቤትና በምግብ ለስራ ፎቶ ያለ ህዝብ በነጻነት መር ለማለት ሁላችንም እንደምናውቀው ምርጫ ሊሆን አይችልም። በግድ የተገደደ ህዝብ ምን ያደርጋል? ምንም ማድረግ አይችልም።
በትግራይ ክልል ምርጫ በግል ለመወዳደር ተመዝግበው እንደሰቃሴ ጀምረው የነበሩት በሂደቱ ግን ራሳቸው ያገለሉት አቶ አታፈልቲ ኃይለስላሴ በበኩላቸው በመርጫው የህዝቡ ተሳትፎ እንዳስደሰታቸው ገልጸዋል። በመርጫው በራሳቸውና በደግፈዋቸው ሰዎች ግን መንገላታት እንደደረሰባቸው ተናግረው እነዚህ ችግሮች ቀድመው ቢፈቱ ኑሮ የተሻለ ይሆን ነበር ብለዋል።
ህዝብ ራስ ለማስተዳደር መስዋዕት የከፈለ ህዝብ እኔም የሚመራኝ ሰው ራሴ የመረጥኩት መሆን ያለበት ስለዚህ በጊዜው ምርጫ ማካሄድ አለብኝ ብሎ ማሰብና ለዚህ መብቱ መታገል ትክክል ነው ከሚል እምነት ነው እኔ የምነሳው። ለዛም ነው በምርጫው ሂደት ላይ ለመሳተፍም የወሰንኩትና ምንድነው ብዙ ጊዜ ለረጅም ጊዜ እኔም ጓደኞቼም እንደ ማህበረሰብ እናነሳቸው ብዙ ጥያቄዎች አሉ ከመልካም አስተዳደር ጋር ከመሬት አስተዳደር ጋር ተያይዞ በአጠቃላይ በብዙ አጀንዳዎች ላይ እናነሳቸው ጥያቄዎች አሉ። ስለዚህ ፎርማል በሆነ መንገዶች ከመሄድ ይልቅ መደበኛ በሆነ መንገድ ምርጫ ላይ ተወዳድሮ በተገቢ ቦታ ላይ ድምጽ ለማሰማት ፈልጌ ነበር። ምርጫ ለመወዳደር በግል ለመወዳደር የገባሁት እንደገባሁ ያጋጠመኝ ነገር ጥሩ አልነበረ። በብዙ መልኩ የምርጫ ኮሚሽኑ ድጋፍና ትኩረት በጣም ዝቅተኛ ነበር። እንደዚህ የምርጫ ላይ መሳተፍ ፒቲሽን የፈረሙ ሰዎች ላይ ብዙ እንግልቶች ይደርሱ ነበርና ትልቁ ምስል ትግራይ ራስዋን የማምረጥ ጉዳይ ነው። ሰው ትልቁ ምስል
የትግራይ ክልል የኮሙኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳ በክልሉ ተገደው ሰዎች እየመረጡ ናቸው ስለተባለው ጉዳይ መልስ ጠይቀን ህዝብ አስገደደ ውጤታማ ስራ አይሰራም ብለው ህዝቡ ተገደዋል ብለው የሚያወሩ ከእውነት የራቀ መረጃ ነው ብለዋል። እንደዚህ ብለው የሚያወሩም ህዝቡን የማያውቁትና የሚንቁ ናቸው በማለት ገልጸዋል።
ህዝብ አስገደደ ምን ያህልስ ውጤታማ ሊሆን ይችላል? እውነት ተገደው ስለሆነ ነው አሁን ከጫፍ ከጫፍ የትግራይ ያሉ ሚዲያዎች ይቅርና የዓለም ሚዲያዎች እንኳን ሳይቀር አነጋጋሪ የሆነ የህዝብ እንቅስቃሴ እየተፈጠረ ያለው ተገደ ነው እየፈጸመ ያለው ሊሆን አይችልም። ከውስጥ ካላመንክበት ተግባራዊ እንድታደርገው አትችልም። ተገደ ከሆነ አጠቃላይ ሂደቱም ውጤታማ ሊሆን አይችልም። መጨረሻው ላይም ድል መንሳት ማይቻልም። እዚህ ጋር የሚለየው ግን የትግራይ ህዝብ ምን ያህል ለምርጫው በባለቤትነት ወስኖ በባለቤትነት ራሱን ከጫፍ እስከ ጫፍ ተደራጅቶ ተንቀሳቅሶ የምርጫ ካርዱን ከመያዝ ጀምሮ እስከ ምርጫ ሂደቱ ሰላማዊና ፍትሃዊ ዴሞክራሲያዊ ግልጽ የሆነ ምርጫ እንዲካሄድለት ካለው ጽኑ ፍላጎት የሚመነጭ መሆኑን በተግባር ያሳያየ ያለ ህዝብ ነው።
ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
የሬዲዮ ዘጋቢያችን ደግሞ በትግራይ የተካሄደውን ምርጫ በተመለከተ የምስራቅ ኢትዮጵያ አንዳንድ ነዋሪዎችን አነጋግሮ ተከታዩን ዘገባ አድርሶናል።
በትግራይ ክልል የተካሄደው ክልላዊ ምርጫ ላይ ከተለያዩ ወገኖች የተለያዩ አስተያየቶች እየተሰሙ ነው። የፌዴሬሽን ምክር ቤት ምርጫው እንዳልተፈጸመ የሚቆጠር ነው ቢሉም ክልሉ ግን በምርጫው ቀጥሎበታል። በጉዳዩ ላይ የትግራይ ክልል ተወላጅና የድሬዳዋ ከተማ ነዋሪ የሆኑት አቶ የማነ የፌዴሬሽን ምክር ቤት ያስተላለፈውን ውሳኔ በጣሰ መልኩ ምርጫ መካሄዱ የክልሉ አመራር ተጽዕኖ ውጤት ነው ይላሉ። ይሁንና በተፈጠረው አጋጣሚ የክልሉ ተቃዋሚ ፓርቲዎች መሳተፋቸው ለህዝቡ አማራጭ ሊያስገኝ የሚችል በመሆኑ በበጎ አይዋለሁ ይላሉ።
ይሄ በትግራይ ክልል የተካሄደ ያለው ምርጫ በሁለት አይነት መንገድ አይዋለሁ። አንደኛው በሀገር ደረጃ አጠቃላይ ስናየው ፌዴራሊዝም ነው የምንመራው። ስለዚህ በፌዴራል የሚመጡ አመራሮች ከፌዴራል የሚሰጡ መመሪያዎች ከመቀበል አንጻር ያው ክፍተቶች ይታያሉ። ግን ከላይ ደግሞ የሚሰጡ የአመራር ክፍተቶች ህዝቡን በማነሳሳት እንደዚህ አይነት ነገር ይመጣብሃል፣ እንደዚህ ስለሆነ በራስህ ላይ እድል መፍጠር የሚል ነው። ሁለተኛው ደግሞ እዛ ያሉት ተቃዋሚ ፓርቲዎች ለእነሱ ምድል ይፈጥራሉ ያምናለሁ። የህወሀት አመራሮች እዛ ውስጥ ያለው ክፍተት ለመሙላትም ወይም ለማስተካከልም በጣም ችግር ስላለበት ከዶክተር ደብረጽዮን ውጭ ሌላው በጣም ችግር ውስጥ ያለበት ነው። በሙስናም በተለያዩ አይነት መንገዶችንና ይህን ምርጫ ይሄ ነገር ያስተካክላል ብዬ ስለማምን አሁን ባይቶና የሚባለው ትልቅ አጀንዳው ያሉት የኢትዮጵያ ብሔር ብሔረሰቦች በመስማማት የድርሻችንን ተወጥተን የድርሻችንን ተቀብለን በጋራ የምንኖሩበት ሀሳብ አለን ብሎ ማኒፌስቶ ገልጾ ነበር ከዚህ በፊት ከሶስት ቀን በፊት። ስለዚህ እንደነ ባይተን አይነት የሚወጡ ይመስለኛል።
የጂጂካ ከተማ ነዋሪው አቶ አብዱራዛቅም ምርጫው ህጋዊ አይደለም ከሚሉት መካከል ናቸው።
አብዱራዛቅ ሀብቱ ይባላለው። ትግራይ ክልል እያካሄደ ያለው ምርጫ በግል ህጋዊ ነው ብዬ አላምንም። ለምን? የሀገሪቷ ህግና የብሔር ብሔረሰቦችና ህዝቦች ድምፅ የሚካሄድበት የሚደመጥበት የሚወሰንበት ፌዴሬሽን ምክር ቤት ስለሆነ ፌዴሬሽን ምክር ቤት አባላትም የትግራይ ክልል ምርጫ ህጋዊ እውቅና የሌለ እንደሆነ መወሰኑን ተከትሎ እኔም ከዚህ ከፌዴሬሽን ምክር ቤት ውሳኔ ልዩ አመለካከት የለኝም።
በአርማ ዩኒቨርሲቲ የህግ ትምህርት ክፍል መምህር የሆኑት ረዳት ፕሮፌሰር ጋዲሳ ተስፋዬ ከህግ አንጻር ስህተት ቢሆንም መፍትሄው ግን ከህግ ይልቅ ፖለቲካ ውሳኔ ላይ ቢመሰረት የተሻለ ነው ይላሉ።
ይሄ አሁን የሆነ ያለው ነገር ከህግ ይዘቱ ይልቅ የፖለቲካ ይዘቱ በጣም ያመዘነበት ነው። ስለዚህ መፍትሄ ሊሆን የሚችለው ነገር የፖለቲካ ውይይት እና የፖለቲካ መነጋገር ነው የሚሆነው መፍትሄ ብዬ የማስበው ማለት ነው። ከህግ አንጻር ካየነው ግን አንደኛ ያው ትርጉም ተሰጥቶበታል። ህጉ የሚለው ህገ መንግስቱም የሚለው ምርጫ በየአምስት ዓመቱ ይካሄዳል ነው የሚለው። ምርጫ የሚካሄደው ደግሞ በምርጫ ቦርድ ነው የሚል በግልጽ ተቀምጧል። አሁን እዚህ ላይ ያለው አለመግባባት የመጀመሪያው ነገር ምርጫ በየአምስት ዓመቱ ማካሄድ የማያስችል ሁኔታ ከመጣ ምን ይሆናል የሚለው ላይ ያው ባለፈው ትርጉም ተሰጥቶበታል። በትርጉሙም ላይ አለመስማማት አለ። ግን ምርጫ መካሄድ አለበት በየአምስት ዓመቱ ማለት በሀገሪቱ ላይ መዓት ቢወርድም እሳት ቢቀጣጠልም የግድ መካሄድ አለበት ማለት አይደለም። ስለዚህ ያ ትርጉም ተሰጥቶበታል። እስከ አንድ ዓመት በሚሆን ጊዜ ውስጥ ይካሄዳል የሚል ነገር ነው ያለው። አሁን ያለው ነገር ምርጫው ሲካሄድ የሚያካሂደው አካል በህገ መንግስቱ ስልጣን ሰጥቶ የምርጫ ቦርድ ሆኖ እያለ ሌላ አካል ምርጫ ላካሄድ ብሎ መሄዱ እኔ በህገ መንግስቱም የሚያስከድ ነገር አይመስለኝም።
ረዳት ፕሮፌሰር ጋዲሳ አያይዘውም ከህወሓት በኩል እንደ መከራከሪያ የሚቀርበው ራስን በራስ የማስተዳደር መብት አልተከለከለም ይላሉ። ይልቁንም ራስን በራስ ማስተዳደርም ሆነ ሌላ መብት በህግ በተቀመጠው መንገድ መሰረት ይፈጸማል እንጂ ማንም እንደተመቸው በዘፈቀደ የሚፈጸመው አይደለም ይላሉ።
መብቱ የህዝብ መብት ነው። በህገ መንግስት እውቅና የተሰጠው መብት ነው ራስን በራስ የማስተዳደር የሚለው። ይህንን መብት ለማስፈጸም ግን የምትሄድበት ሂደት መኖር አለበት። ህጋዊ እውቅና ያለው ሂደት ማለት ነው። ያ ሂደት ደግሞ በምርጫ ቦርድ እጅ ነው ያለው። ብሔራዊ የምርጫ ቦርድ ተቀባይነት ያለውና ሊያሳምን የሚችል ምክንያት ሳይኖር አላስፈጽምም ካለ ያው ህገ መንግስቱን ጣሰ ተብሎ ወይ ሌላ አማራጭ ሊቀመጥ ይችላል።
የትግራይ ክልል የክልል ምክር ቤት ምርጫን ያካሄደ ሲሆን ክልሉን በፌዴራል ደረጃ የሚወክሉ የፌዴራል የህዝብ ተወካዮች ምክር ቤት አባላትን ግን በብሔራዊ ምርጫ ቦርድ መርሃ ግብር መሰረት ሀገር አቀፍ ምርጫ ሲካሄድ እንደሚያወዳድር አስታውቆ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ዘጋቢዎቻችንን በሙሉ እናመሰግናለን። አድማጮች፣ ከአሜሪካ ድምጽ ራዲዮ ጣቢያ የምትተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ እና በትዊተር @voanews ብላችሁ ተከታተሉን፣ ተነጋገሩ። ኢንስታግራም እና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶር እና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ ነው የምንገኘው። አሁን ተራው የሙዚቃ ቃና ነው። ደሳሌ መኮንን ምርጥ ሙዚቃ አሰናድቶ መስመር ላይ ይጠብቃችኋል።
ዮና መሰግናለሁ ያየር መስመሩን ስለለቀቅሽልኝ። መልካም አዲስ አመት። ሰላም ሰላም ሰላም። የተከበራችሁ ሙዚቃ ቃና አድማጮች በእያላችሁበት የክብር ሰላም ይድረሳችሁ። መልካም አዲስ አመት እንቁጣጣሽ። ሰላም 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 ጤና ይስጥልኝ የተከበራችሁ ሙዚቃ ቃራን ማጮች በእያላችሁበት የክብር ሰላምታ ይድረሳችሁ መልካም አዲስ አመት አንቁጣጣሽ የምሽት ፕሮግራማችንን እየጀመርነው ሃንጋ በተሰኘው የማዶና ዜማ ነበር በመቀጠል ደግሞ ቦምቦም የተሰኘው የብላክ አይፒስ ዜማ እናደምጣለን
Yeah, boom, 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 bo now, that future flow, that digital fit, next level visual. I got that boom, how to be back. That lo-fi super 8-bit. I'm on that HD flat. This beat go boom, boom, bap. I'm a beast when you turn me on. Into the future, Cybertron. Harder, faster, better, stronger. Sexy ladies, extra longer. Cause we got to beat that bounce. We got to beat that pound. We got to beat that 808. That boom, boom in your town.
People in the place.
በመቀጠል ደግሞ ክሬዚ የተሰኘውን የናርልስ ባርክሊን ዜማ እናደምጣለን።
Thank you.
የተሰኘውን የናርልስ ባርክሊን ዜማ ነበር ያደመጥነው። ቆየት ወዳለ ዜማ ልውሰዳችሁና ኤቭሪባዲ እያለች ብላክ ቦክስ የምትጫወተውን ዜማ እናደምጣለን። አው everybody የተሰኘውን የብላክ ቦክስን ዜማ ነበር ያደመጥነው። መልካም አዲስ አመት እንቁጣጣሽ። ቀጥለን የምናደምጠው ደግሞ የብሩክ ስፕሪንግስቲንን ዳንስ ኢን ዘ ዳርክ የተሰኘውን ዜማውን ይሆናል። እነሆ I'm not Dance in the Dark የተሰኘውን የብሩስ ስፕሪንግስቲንን ዜማ ነበር ያደመጥነው። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃና ፕሮግራም ነው። መልካም አዲስ ዓመት እንቁጣጣሽ ይያልኩኝ። በመቀጠል Could You Be Loved Bob Marley Oh, መልካም አዲስ አመት እንቁጣጣሽ ይሁንላችሁ። ቀደም ብለን ያደረግነው Could You Be Loved የተሰኘውን የባብን ዜማ ነበር። ቀጥለን የምናደምጠው ደግሞ ጄኒፈር ሎፐስ ከፒትቦል ጋር በመሆን Live It Up እያለች የምትጫወተውን ዜማ ይሆናል። I get it, mira que tan loco. Yo me loco como pastelito coco. I get stupid on a beach, evil. I got mommy, that's mommy by the boatload. Yo tengo la canilla y el mojo. I'm saying dale, he's screaming YOLO. He's Little Red Riding Hood and guess who's el lobo. Me la como. Whose name is trouble and all? Whose name's on the check and the head and the hoe? Whose name's on the brink with the world is yours? Whose name's on food? Slam the flow. I know it's hard to understand how a boy grew to a man, man turned to a brand. But guess what, here I am. Take it from the block, let's rock. የተከበራችሁ ሙዚቃ ቃና አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እጅጉን በጣም አመሰግናለሁ። በድጋሜ መልካም አዲስ አመት እንቁጣጣሽ ይያልኩኝ። World Peace እያለች ሪሃና በመትጫወተው ዜማ አሰናብታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ። በኔ በኩል ቻው።
I love the media, y'all.